ኢትዮጵያ መመሰሉ አዳጊ ሀገራት ለወጣቶች ነጋቸው መቃናት ቁልፍ ከሆኑ ጉዳዮች መካከል አንዱ ትምህርት ነው። የትምህርት ዘርፍ መስፋፋትና ጥራት መሻሻል ለማገል ጥረት ከሚያደርጉት መካከል ደግሞ ነዋሪነታቸውን በአሜሪካ ያደረጉ ኢትዮጵያን ይገኙበታል። በዛሬው ጋቢና ቪኦኤ ኢትዮጵያ መሰናዷችን የበርካታ ታዳጊዎችን የትምህርት ጎዳና እያፈኩ ያሉ በኑሯቸውን በዚህ ያደረጉ ትውልድ ኢትዮጵያን እናስተዋውቃቸዋለን። ያደርጓቸው ስላሉ እንቅስቃሴዎች የተመለከቱ ቆይታ ማድረገናል። እሱን ወደ እናንተ የምናደርስ ነው የሚሆነው። ሰላም ጤና ይስጥልን ተመልካቾቻችን፣ ጋቢና ቪኦኤ የዛሬው ጀምሯል። እያስተናገድኳችሁ እስከ ምሽቱ ድረስ አብሬያቸው የሚዘልቀው አስማማው አየነው ነኝ። የስቱዲዮ ቅንብሩን ይመራልን ንጉሱ ታምሬ፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ከኛ ጋር ቆይታ እንድታደርጉ እንጋብዛለን። በመጀመሪያ የምናልፈው 38ኛ የአፍሪካ ህብረት የመሪዎች ጉባኤ የተካሄደባት ወደምትገኘው አዲስ አበባ እናቀናና በዚያው ከሚገኘው ባልደረባችን ጋር ቆይታ የምናደርግበት ዝግጅት ነው። ወደዛው እናለፍ። ሰላስምንተኛ የአፍሪካ ህብረት የመሪዎች ጉባኤ በነገው ዕለት ይጀመራል። ለሁለት ቀናት በሚቆየው በዚህ ጉባኤም የማካካሻ ፍትህን ጨምሮ የሰላምና ጸጥታ ጉዳዮች እንዲሁም የወጣቶች ጉዳዮችን የተመለከቱ አጀንዳዎችም ቀርበው ውይይት ይደረግባቸዋል ተብሎ ይጠበቃል። በስፍራው የሚገኘው ኬኔዲ አባተ እነዚህ ጉዳዮች የተመለከቱ በተለይም ወጣቶች ላይ ትኩረት የሚያደርጉ አጀንዳዎች ምንድን ናቸው የሚለውን እንደሚከተለው አጠናቅሮ ዘገባውን አድርሶናል። እሱን እንከታተል።
38ኛው የአፍሪካ ህብረት መደበኛ የመሪዎች ጉባኤ በነገው ዕለት የሚጀመር ይሆናል። ለሁለት ቀናት የሚቆየው ይህ ጉባኤ እንግዲህ ትኩረት የሚያደርገው በዋናነት የማካካሻ ፍትህ ጥያቄ ላይ እንደሆነ የህብረቱ መረጃ ያመለክታል። የማካካሻ ፍትህ ለአፍሪካውያንና ዘር አፍሪካውያን ወይም ደግሞ ትውልድ አፍሪካውያን በሚል መሪ ቃል ነው ጉባኤው የሚካሄደው። አፍሪካ በታሪክ ለተፈጸሙባት እንደ የባሪያ ፍንገላ፣ ቅኝ ግዛት፣ አፓርታይድ እና ለመሳሰሉ ኢፍትሃዊ ተግባራት ለማካካሻ ፍትህ ማግኘት በምትችልበት ጉዳይ ላይ ነው ትኩረቱን የሚያደርገው ማለት ነው። አሁን ላይ አፍሪካ ተፈጸመው በደል እውቅና ከማግኘት ጀምሮ የገንዘብ ካሳ እንዲሁም ደግሞ ፍትህን ለማስፈን የሚያስችል የፖሊሲ ማሻሻያ፣ የባህል ጥበቃ፣ ዓለም አቀፍ ተጠያቂነትን የማስፈንና የመሳሰሉ ጥያቄዎችን ልታቀርብ እንደምትችል እንግዲህ በህብረቱ ድረገጽ ላይ የሰፈረው መረጃ ያመለክታል። የአፍሪካ ህብረት የሚኒስትሮች ምክር ቤት እንዲሁም ደግሞ የኢኮኖሚ የማህበራዊና ባህል ምክር ቤት ባለፉት ቀናት ባካሄዷቸው ስብሰባዎች በዚህ ጉዳይ ላይ ነው ከፍተኛ ትኩረት ያደረጉት። ይሄ የማካካሻ ፍትህ ጥያቄ ከዚህ በፊትም እንግዲህ ሲነሳ የነበረና ሙግት ሲደረግበት የቆየ ጉዳይ ነው። ነገር ግን በተደራጀ መልኩ አልነበረም እነዚህ ጥያቄዎች ሲነሱ የነበሩት። በመሆኑም በአሁኑ ወቅት የተደራጀ መልክ እንዲኖረው በአፍሪካ ብቻ ሳይሆን በሌሎችም እንግዲህ የጥቁር ማህበረሰብ በሚገኝባቸው የዓለም ክፍሎች ሁሉ ይህ ጥያቄ አጀንዳ እንዲሆን የማድረግ አላማ አለው የዘንድሮ ጉባኤ ማለት ነው። እነዚህ ጉዳዮች እንግዲህ አፍሪካን ብዙ ዋጋ እንዳስከፈሏት አሁን ላለችበት ደረጃም ለተለያዩ ቀውሶችም ዋነኛ ተጠያቂ እንደሆኑ በርካታ የአፍሪካ መሪዎችና ልሂቃን ያነሳሉ። ከ16ኛው እስከ 19ኛው መቶ ክፍለ ዘመን እንደሚታወቀው 12.5 ሚሊዮን የሚሆኑ አፍሪካውያን በትራንስአትላንቲክ የባሪያ ፍንገላ እንቅስቃሴ በተለይ በአውሮፓውያን ነጋዴዎች ለባርነት እየተሸጡ በዋናነት ወደ አሜሪካ መጓዛቸው ይታወቃል። በተለይም ወጣቶች የዚህ ገፈት ቀማሽ ሆነዋል የሚል ሐሳብ ነው የሚነሳው። ከትናንት በስቲያም የአፍሪካ ህብረት የኢኮኖሚ ማህበራዊና የባህል ምክር ቤት ባደረገው ስብሰባ በዋናነት ወጣቶች የተሳተፉበት ነበር። እንግዲህ አፍሪካ የወጣት አህጉር በመባል ነው የምትታወቀው። ወጣቱ ደግሞ ከዚህ በፊት በታሪክ የተፈጸሙ በደሎች እያስከተሉት ያለው የኢኮኖሚ የስራ አጥነትና መሰል ቀውሶች እንደ ስደትም ያሉ ዋነኛው ገፈት ቀማሽ እንደሆነ ነው የሚነሳው ማለት ነው። ከትናንት በስቲያም በነበረው እንግዲህ ስብሰባ ላይ ይሄው ነው ሲነሳ የነበረው። በመሆኑም ወጣቱ ይህንን የማካካሻ ፍትህ ከመጠየቅ አንጻር እንግዲህ የመሪነት ሚና መጫወት እንዳለበት የራሱን አስተዋጽኦ መወጣት እንዳለበት እየተነሳ ነው የሚገኘው ማለት ነው። ሌላው የአፍሪካ ህብረት አጀንዳ ያደርጋቸዋል ተብሎ ከሚጠበቁ ነጥቦች መካከል በተለይ ከወጣቱ ጋር የሚገናኘው ከትምህርት ጋር የተያያዘ ነው። ከትምህርት አንጻር እንግዲህ ከመሪዎች ጉባኤ ጎን ለጎን የአፍሪካ ህብረት ኮሚሽን የትምህርት ሳይንስ ቴክኖሎጂ እና ኢኖቬሽን ዲፓርትመንት ከሞሪታኒያ እና ከዩኒሴፍ ጋር በመተባበር የሚያዘጋጁት ውይይት ይካሄዳል። በዚህ በትምህርት ጉዳይ ላይ ህብረቱ ከያዛቸው የአስር ዓመት የወጣቶች መሪ እቅድ አንዱ ትምህርትና ክህሎቶችን ማሳደግ የሚል ነው። እንደሚታወቀው ከአማካዩ የዓለም የትምህርት ደረጃ አንጻር ሲታይ የአፍሪካ እጅግ ዝቅተኛ ነው። ላብነትም የተባበሩት መንግስታት መረጃ እንደሚያሳየው ከሰሃራ በታች ባሉ የአፍሪካ ሀገራት ከ15 እስከ 17 ባለው የእድሜ ክልል ውስጥ ከሚገኙት ወጣቶች መካከል 60 በመቶ የሚሆኑት ትምህርት ቤት ውስጥ አይደሉም፣ ትምህርት እየተከታተሉ አይደሉም። የክፍል ደረጃቸው ያደገ በመጣ ቁጥር የመማር ሁኔታ እየቀነሰ ነው እየመጣ ያለው ማለት ነው። 62.5 በመቶ የሚሆኑት ብቻ ናቸው የመጀመሪያ ደረጃቸውንም የሚያጠናቅቁት። ወደ ሁለተኛ ደረጃ የሚሻገሩት ደግሞ ከ26 በመቶ ብዙም ከፍ ያላሉ እንደሆኑ መረጃው ያሳያል። እናም ይህም የአህጉሪቱን ኋላ ቀርነት እያባባሰ እንዳለ ነው የሚታመነው። በዚህም ምክንያት በ2024 የህብረቱ መሪ ቃል ከትምህርት ጋር የተገናኘ ነበረ። ይሁን እንጂ በተለያዩ የአህጉሪቱ አካባቢዎች የቀጠሉ ግጭቶች አህጉሪቱ ትኩረቷን ከሰላምና ጸጥታ ጉዳይ ላይ እንዳታነሳ አድርጓል። አፍሪካ ለ21ኛው ክፍለ ዘመን የሚመጥን ትምህርት ማግኘት አለባት የሚል ነበር ያለፈው አመት መሪ ቃል የ2024 በፈረንጆች አቆጣጠር ማለት ነው። በመሆኑም በሞሪታንያ ዋና ከተማ ኑዋክቾት ላይ በ2024 መገባደጃ ላይ የተካሄደ አህጉር አቀፍ ስብሰባ አለ፣ በዚህ በትምህርቱ ላይ ማለት ነው። በዚህም የኑዋክቾት መግለጫ ወይም ደግሞ ኑዋክቾት ዲክላሬሽን የሚል ስምምነት ይፋ ሆኗል። መግለጫው የአፍሪካ አባል ሀገራትና የትምህርት ዘርፍ ላይ የሚሰሩ አጋሮች ተጨባጭ ተግባራትን በመተግበር ለትምህርት የሚመደበውን ገንዘብ እንዲያሳድጉ ጥሪ የሚያደርግ ነው። ይህም በትምህርት ዘርፍ የሚታዩ ተግዳሮቶች በ2035 ሙሉ በሙሉ እንዲቀረፉ፣ በማንኛውም ሁኔታ ውስጥ የትምህርት ፈንድ እንዳይቋረጥ፣ በሚቀጥሉት 10 ዓመታት ውስጥ ደግሞ ለትምህርት ፈንድ የተለየ ከፍ ያለ በጀት መያዝ እንዳለበት የሚጠይቅ ነው። 38ኛው የመሪዎች ጉባኤም እንግዲህ ከዚህ አንጻር ምን አይነት ለውጦች እንደነበሩ ባለፈው አመት ግምገማ የሚካሄድበትና ቀጣይ ጉድለቶችን ማረም የሚቻልበት እድልን እንደሚፈጥር ነው የሚታመነው።
በነገው ዕለት በመሪዎች ደረጃ የሚካሄደው 38ኛ አፍሪካ ህብረት ጉባኤን አስመልክቶ በተለይም ቦታዎች ላይ ትኩረት የሚያደርግባቸውን ጉዳዮችን በተመለከተ የአሜሪካ ድምፅ ዘጋቢ ኬኔዲ አባተ ከስፍራው የላከልን ዘገባ ነበር የተከታተልነው። ከአሜሪካ ድምፅ እየተላለፈላችሁ የሚገኘው ዝግጅታችን አሁንም እንደቀጠለ ነው። ቀጥሎ ደግሞ የአቅም ውስንነት ያለባቸው ልጃገረዶችና ቤተሰቦቻቸው በማገዝና በማማከር ስለሚያበቃው ተቋም የተመለከተ ዘገባ ወደ እናንተ እናደርሳለን። ሪሶርስ ኢንቸሪንግ አፍሪካ ላይፍ ወይም በአጽሮቱ ሪል ገርልስ ነዋሪነታቸው በዩናይትድ ስቴትስ ባደረጉ የሶስት ልጆች እናት ወይዘሮ ፀሐይ ወዳጅ የተመሰረተ ተቋም ነው። ተቋሙ ላለፉት 20 ዓመታት ከ650 በላይ ልጃገረዶችና ከ3000 በላይ ቤተሰቦችን በገንዘብ፣ በደንብ አልባሳት፣ በጥናት ድጋፍና በግል በማማከር የማብቃት ወይም ሜንቶርሺፕ አገልግሎት በመስጠት ማግዟል። ወይዘሮ ፀሐይ የሁለተኛ ደረጃ ተማሪ ሳለው ትምህርቴ እንዳላቋርጥ አድገውኛል የሚሏቸው ስዊድናዊቷ ኤቫ ኖርዲን ያሳድሩባቸው በጎ ተጽዕኖ የዛሬውን ተቋም የመመስረት ሀሳብ በልባቸው እንዲጠነሰስ መነሻ እንደሆናቸውም ለአሜሪካ ድምፅ ተናግረዋል። ኤደን ገረመው ወይዘሮ ፀሐይና በተቋሙ ድጋፍ የተደረገላቸው ወጣቶች አነጋግራ ተከታዩን ዘገባ አዘጋጅታለች።
ወይዘሮ ፀሐይ ወዳጆ ከሀገራቸው ኢትዮጵያ ወደ ዩናይትድ ስቴትስ ያቀኑት ከ33 ዓመታት በፊት ነው። ከመጀመሪያዎቹ 13 ዓመታት በኋላ ግን ሪሶርስ ኢንሪቺንግ አፍሪካንስ ላይቭስ በግርድፍ ትርጉሙ የአፍሪካውያንን ሕይወት ተደራሽ ያደረገ አቅም የተሰኘውን ተቋም መሰረቱ። ተቋሙ በዋናነት የአቅም ውስንነት ያለባቸውን በትምህርታቸው የላቁ ልጃገረዶች ላይ ትኩረቱን አድርጎ ይሰራል። ወይዘሮ ፀሐይ ሴቶች ለሴቶች የሚያደርጉት ድጋፍ ምን ያህል ትልቅ ሚና እንዳለው ከራሳቸው ሕይወት መገንዘባቸው ለተቋሙ መመስረት በምክንያትነት ይጠቅሱታል።
ከዚህ ሀገር እንደ ሄድኩኝ ወደ ኋላ አይቼ ያሉትን ችግሮች በሴቶች ላይ ያለውን እዛ ያለውን ደግሞ እድል ለሴቶች ያለውን እድል አወዳድሬ አይቼ እዛ የሚሰሩ ነገሮች ብዙ ስላሉ አገሬ ውስጥ ደግሞ የሆነ ነገር ብንጀምር መልካም ነው። ለዛውም ደግሞ በልጃገረዶች ላይ ወጣት ሴቶች ላይ ብናተኩር ብዬ እኔም ገና የ8ኛ ክፍል ተማሪ የነበርኩ ጊዜ አንዲት ስዊድናዊት ወደ አካባቢ ለማስተማር የመጣች 20 ዓመቷ ነበር ያኔ። እሷ ናት ሃይ ስኩል የረዳችኝ። ያም ሁሉ አለ። በህይወቴም ደግሞ ያው የማየው እናቴ ሌሎችንም ሴቶች የማየው ሁኔታ አነሳሳኝና ይህንን ፕሮግራም በተለይ ሴቶች ልጆች፣ ልጃገረዶች ላይ በማተኮር ነው የጀመርነው። አሜሪካ ውስጥ ያው የበጎ አድራጎት ድርጅት ሆነን ለ20 ዓመት ከሰራን በኋላ እዚህ ኢትዮጵያ ደግሞ የበጎ አድራጎት ድርጅት ዓለም አቀፋዊ ኤንጂኦ ብለን የተመሰረተው አሁን 2 ዓመታችን ሆነዋል።
በምህጻሩ ሪል ገርልስ የተሰኘው ይኸው ተቋም አማካኝነትም ከ6ኛ ክፍል እስከ 12ኛ ክፍል ድረስ የገንዘብ የጥናት ትምህርት የግልና የቡድን ክትትል ተደርጎላቸው ትምህርታቸውን ካጠናቀቁ ወጣት ሴቶች መካከል አንዷ ሰብለ ሀብታሙ ናት። ሰብለ በአሁን ሰዓት የተቋሙ ባልደረባ ስትሆን ሪል ገርልስ በህይወቷ ላይ ያለውን በጎ ሚና እንዴት ገልጻለች?
በሰዓቱ እኔ እኖር የነበረው አክስቴ ጋር ነበርና እንዳልኩሽ ለሰባችን ቁጥር ብዙ ነው 11 ነን። ያንድ ሰው ገቢ ነበር ያንን ሁሉ ቤተሰብ የሚያስተዳድረው የአክስቴ ባለቤት ማለት ነውና ያው በጣም ያጠው ስነነት ነበረብኝ ማለት ነው። እና በዛ ላይ ደግሞ እኔ ቤት ውስጥ ብዙ አገለግል ነበር። ተማሪ ነኝ፣ በጣም ጎበዝ ተማሪ ነኝ፣ ግን ደግሞ ቤት ውስጥ መስራት ይጠበቅብኛል ማለት ነው። ቺዝ የትምህርት ሰዓቴ የሆነውን ወደዛኛው ሺፍት ማድረግ አለብኝ ቤት ውስጥ ለምሰራው ማለት ነው። ነገር ግን ወደ ሪል ስመጣ እንዳልኩሽ ሜንቶሪንግ ሰርቪሱንም ጨምሮ ፋይናንሻል ሰፖርቱንም ጨምሮ ምንድነው የሆነው ለኔ አሁን ትልቅ አድቫንቴጅ ሆነልኝ ማለት ነው። ትምህርቴ ላይ ትኩረቴ ትምህርቴ ላይ ብቻ እንዲሆን ማለት ነው። ቤት ውስጥ ምንረዳ ሌላ አህት መጣችልን because እኔ ቢያግን ቻለሁኝ በየወሩ የሚሰጠኝ ገንዘብ አለ። ስለዚህ ሌላ ምንረዳን አህት መጣችልን። ከዛ በኋላ እኔ ትኩረቴ ትምህርቴ ላይ ነው ማለት ነው። በተጨማሪ ደግሞ በሳምንት 2 ጊዜ አሚን በወር 2 ጊዜ ከሜንቶሮቻችን ጋር ስለምንገናኝ ቅዳሜ በየሳምንቱ ቅዳሜ የማጥኛ ጊዜ አለን። ሲደመር በ15 ቀን አንዴ ሜንቶራችንን እናገኛለን። እና ያ ማለት ቅዳሜ በቃ ቀኔ ነው ወጣለው ለማጥናት ነው የሚሄደው ማለት ነው። ስለዚህ ያ እድሎች እንዲመቻቹልኝ ሆነ ማለት ነው። እና ያ ነገር ደግሞ እኔ ላይ በደንብ የሚታይ ከበፊቱ የበለጠ የሚታይ ለውጥ እንዲመጣ አድርጓል ማለት ነው።
በተመሳሳይ በአሁን ሰዓት በሌላ ግብረሰናይ ተቋም ውስጥ ተቀጥራ የምትሰራው ፌናን ተሎሳም ሪል ገርልስ በእናቷ ላይ ተጭኖ የነበረውን 10 ልጆች የማሳደግ ጫናና የራሷን ጭንቀት በመቀነስ ትምህርቷ ላይ እንድታተኩር እንዳገዛት ትገልጻለች።
እኔ በዛ ጊዜ ለኔ በጣም ትልቅ ቱርቦ ነው ያለ በህይወቴ ምክንያቱም አባቴ በልጅነታችን ነው የሞተው። እናቴ እናታችን ብቻ ናት ያሳደገችን። እቤት ብዙ ነን እኛ። እኔ 9ኛ ላይ ነኝ። 10 ልጆችን ስለነበር እናቴ ለሁላችንም አፎርድ ማድረግ አልቻለችም። እኔ ደግሞ እግዚአብሔር ረድቶኝ ጎበዝ ተማሪም ስለነበሩ መጽሐፍ ያስፈልገኝ ነበረ። ሴት ነኝ፣ ቅባት ያስፈልገኝ ነበር፣ ብዙ ነገር ያስፈልገኝ ነበርና እግዚአብሔርን ጸልይ ነበር። እግዚአብሔር ሆይ እኔ እናቴን መጠየቅ ስለማልችል የሚያስፈልጉኝን ነገሮችን ስጠኝ ብዬ ጸልይ ነበርና እነሱ መጥቶ ይሄንን ዜና ሲነግሩኝ የእውነትም አልመሰለኝም። ከዛ ደስ በሚል ሁኔታ ሲኖዶስ ነበር እዛ የምንሄደው። ቅዳሜ እንሰበሰባለን ጥሩ ኤክስፒሪንሶችን ሼር እንደራረጋለን። ባይብል እናበብልናል። በየወሩ ብር ይሰጠናል። እና it was amazing for me really not from the near in ነውና እንደዛ ነበር ሪል ነው ያገኘሁት መጀመሪያ።
የተቋሙ መስራችና ዳይሬክተር ወይዘሮ ፀሐይ ወዳጆ ተቋሙ ባለፈው 20 ዓመት ከ650 በላይ ልጃገረዶችና ከ3000 በላይ ቤተሰቦችን መርዳቱን ይገልጻሉ።
በገንዘብ የምንደጉማቸዋለን። ገንዘባቸው ደብተር መግዣ፣ ዩኒፎርም መግዣ፣ እንደገና ደግሞ ያው እንዳልኩኝ ወላጆቹ በጣም እርዳታን ያስፈልጋቸው ስለሆነ ድሮ አንድ ጊዜ የሚመገቡ ከሆነ 2 ጊዜ እንኳን በቀን የሚመገቡበት እንዲሆን ነው የምናደርገው። በተጨማሪ ልጆቹ ገንዘብ እንዲቆጥቡ እናስተምራቸዋለን። ገንዘባቸውን ያንንም ያደረግ ነው 12ኛ ክፍል ሲጨርሱ ስለሚቆም ግን እንከታተላቸዋለን። እርዳታው ስለሚቆም ወደ ዩኒቨርሲቲ ወይም ደግሞ ኮሌጅ በሚሄዱበት ጊዜ የብርድ ልብስ መግዣም እንድትሆናቸው እንደገና ለሴት የሚያስፈልገውን ነገር እንድታደርግላቸው እናደርጋለን። ያም በጣም ነው የረዳቸው።
ተቋሙ በማዕከላዊ ኢትዮጵያ፣ በኦሮሚያ፣ በአዲስ አበባና በተለያዩ አካባቢዎች ካሉ ትምህርት ቤቶችና የእምነት ተቋማት ጋር በጋራ እንደሚሰራ ወይዘሮ ጸሐይ ይናገራሉ። ይሁን እንጂ ያለፈው 20 ዓመት በግላቸው እንደ በጎ ፈቃደኛና እንደ መስራች የተለያዩ ተግዳሮቶችን ያዘን እንደሆነም አልሸሸጉም።
ጥሪ የተሰጠው በልብ ውስጥ አንድ ነገር የተፈጠረ ሰው በፍጹም ሊያቆም እንደማይችል በራሴ ላይ አይቻለሁ። ውጣ ውረዶች አሉ። እንደነገርኩሽ ልጅ ትቶ ለሰው ጠብቆ ብሎ ልጄ ገና ትንሽ ነበረ። የመጨረሻ ልጄ ማለቴ ነው። ይሄን ሲጀምር ያን ሁሉ ማድረግ እንደገና ደግሞ ስራውን ያለኝ ስራ እየሰራው ያንንም ደግሞ እያጣደፍኩ እየሰራው እየጨረስኩ ስመለስ ደግሞ ቶሎ ብዬ ወደ ኋላ የቀረውን ነገር እየሰራው ማከናወን ስለነበረብኝ ብዙ ጣውረዳለሁ።
Resources Enriching Africans Lives ወይም Real Girls ተቋም ካስተማራቸው ልጃገረዶች መካከል 95 በመቶዎቹ 12 ያክፍል ያጠናቀቁ ሲሆን እስከ 82 በመቶ የሚሆኑት ደግሞ የከፍተኛ ደረጃ ትምህርት ማጠናቀቃቸውን የተቋሙ ድረገጽ አመላክቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
ያላችሁት በዚህ ሰዓት በየሳምንቱ ወደናንተ የሚደርሰውን ጋቢና ቪኦኤ ነው። አሁን ደግሞ የምሽቱ የመጨረሻ ዝግጅታችን ስለሆነ ታዳጊዎችን ስለሚያግዘው ማህበር የተመለከተውን ዘገባ ወደናንተ እናደርሳለን። ባር ከተማ የሚገኙ ትምህርት ቤቶችን በቁሳቁስና የመጠጥ ውሃ አቅርቦት የሚያግዘው ድንበር የለሽ የአራ ልጆች ማህበር በሰሜን አሜሪካ ኗሪ የከተማዋ ተወላጆች የተመሰረተ ነው። ማህበሩ በአሁኑ ወቅት በትምህርት ቤቶች ለተማሪዎች ምገባ ለመጀመር የገንዘብ ድጋፍ እያፈላለገ እንደሚገኝ የማህበሩ ፕሬዚዳንት ዶክተር ማሾ አብርሃ ለአሜሪካ ድምጽ ተናግረዋል። ማህበሩ ያከናወናቸው ያሉ ስራዎች በተመለከተ በዩናይትድ ስቴትስ ጆርጂያ ግዛት የሚኖሩት የማህበሩ ፕሬዚዳንት ዶክተር ማሾ ጋር ቆይታ አድርጌያለሁ። ተካለን እንመለስ። የድንበር የለሽ የሐረር ልጆች ማህበር ምንድነው አሁን በሐረር ከተማ ውስጥ ባሉ ትምህርት ቤቶችና ሌሎች አካባቢዎች ላይ ያደረገ ያለው ድጋፍ?
ያ በአጠቃላይ እንግዲህ የድንበር የለሽ የሐረር ልጆች አላማ የሐረር ተማሪዎችን እርዳታ ለመስጠት ነው እና ዜጎችን አልመጪውን ትውልድ በትምህርት በመደገፍ ለውጥ እናመጣለን ብለን ስላሰብን ነው ይህንን ድርጅት የመሰረት ነው እና በትምህርት ቤት ዙሪያ ነው እንቅስቃሴያችን እና እርዳታችን የሚያተኩረው በተማሪዎችን የመጠጥ ውሃ ማቅረብ፣ የገንዘብ ድጋፍ የመስጠት እና የትምህርት ቤት ቁሳቁሶችን የመማሪያ ደብተሮችን፣ እስክሪብቶን የመሳሰሉትን መስጠት እና አንዳንድ ትምህርት ቤቶች ደግሞ የመጸዳጃ ቤት እና የመናፈሻ ስራ በማድረግ ነው እና በአጠቃላይ የምናምነው ምንድነው ይህን ሁሉ የተለያዩ ድጋፎችን ስናደርግ ወደፊት ተማሪዎች የትምህርት ሂደታቸው ተሳክቶላቸው የቀለለ ሆኖላቸው ወደፊት ነው የሚጭሩ ትውልድ በትምህርት ይደገፋል በሚል ነው ተነሳ ነው።
ስለዚህ በዚህ ዓላማ በጀመራችሁ ድጋፍ ውስጥ በእነዚህ ዓመታት ውስጥ ምን ያክል ድጋፍ አደረጋችሁ? ምናልባት በቁጥር ምን ላውቀው ምን ችለው ነገር ካለ ለአድማጮቻችን ተመልካቾቻችን።
ያ ሰው መጀመሪያ እንግዲህ ከውሃ ቁፋሮ ስንጀምር ውሃ ቁፋሮን የጀመርነው ተማሪዎች በጣም አይለኛ የውሃ እጥረት አለ ሐረር ከተማ ውስጥ እና በየትምህርት ቤቶቹ ጉድጓድ ቁፋሮን እናደርጋለን ብለን የጀመርነው እና በዚህ መሰረት 3 ትምህርት ቤቶች ጉድጓድ ተቆፍረው አስረክበናል። ግን ሌሎች በጣም ብዙ ተማሪዎች ትምህርት ቤቶች አሉ። እነሱን ሁሉ ማድረስ ያልቻልነው ሐረር የተለያየ አይነት የቦታ የንጥረ ምድር ወይም ጂኦሎጂ እንትን ስላላቸው ድንጋዩ የተለያየ ነው፣ ያለቱ አቀማመጥ እና ተፈጥሮ የተለያየ ስለሆነ አንዳንድ ቦታዎች ውሃ መቆፈር አልተቻለም እና እንዳውም ጀምረን ሁሉ ብዙ ከሄደ በኋላ በቃ ውሃ ማግኘት ስላልተቻለ በቃ የመስኑ ጉድጓዶች ቆፍረን ዘግተን ይሄንን አሁን በዚህ ደረጃ በእጅ ከማስቆፈር ከክልሉ ጋር ከሐረር ውሃ ቢሮ ጋር በመተባበር ለምን ለተማሪዎቹ አጠቃላይ ማህበረሰቡንም የሚረዳ ጉድጓዳን ማስቆፈሩን በሚል ከነዚህ ጂኦሎጂስቶች ወይም ሃይድሮጂኦሎጂስቶች የሚባሉ የሐረር ተወላጆች አሉ። እነሱ በበጎ ፈቃደኝነት ሰዓታቸውን፣ ስራቸውን መስዋዕትነት አድርገው ከሐረርን የድንጋይ ይዘት አስጠንተው ማፕ ተደረገ ጂኦሎጂካል ማፕ ተደርጎ በዛ መሰረት ከሐረር ቢሮ ጋር ተስማምተን አንድ ጉድጓድ ትልቅ በከፍተኛ ደረጃ ጉድጓድ አስቆፍረን እሱ በአሁኑ ሰዓት ወደ 50 ሺህ ሊትር በቀን ውሃ የፓምፕ ያደረገ ለአካባቢው ላሉ ሰዎችና ለክልሉ እንትን ጋር በመተባበር አገልግሎት እየሰጠ ነው። ሁለተኛው ጉድጓድ ተጀምሯል። ለዛ የሚያስፈልግ በዚህ ባህር አሁን ኢትዮጵያ ውስጥ ባለው የዋጋ ንረት ግሽበት መሰረት አሁን አቅማችን ስላጠረን እሱን ከሌሎች ኤንጂኦስ ጋር በመተባበር እንዴት እናሳድጋለን የሚለውን እያደራጀን ነው እና አሁን በተመለከተ እነዚህን ያደረግነው። እዛ በተጨማሪ ደግሞ ለስኮላርሺፕ እንሰጣለን ለተማሪዎች። 3 ትምህርት ቤቶች ሐረር ውስጥ ያሉ የሽመቤ ቀላዳምባ ቀሐስ የሚባለው ከቀድሞ ራስ መኮንንና ጀማሪ ወይም አንደኛ ሞዴል የሚባል ነበረ። እዛ ለዛ ተማሪዎች ከአንድ እስከ 3 ለሚወጡ ተማሪዎች እና ዝቅተኛ ቤተሰብ የሚመጡ ልጆች መረጠን ለነዛ በወር በሴሜስተር 3000 ወይም 4000 ብር ፖኬት መኒ እንሰጣቸዋለን እና ይሄን እንዲጠቀሙበት ማለት ነው። ሌላኛው ደግሞ የደብተር እርዳታ ሰጥተናል። አሁን ባለፉት ዓመታት ወደ ከዚህ ዓመት በፊት ወደ 150 ደርዘን ደብተር ገዝተን ነበር፣ ግን ባለፈው ሴሜስተር ደግሞ በኦገስት ውስጥ ወደ 2000 የሚሆን ደብተር እና እርሳስ እንደዚሁ አስረክበናል። ሐረር ውስጥ ደግሞ አንድ ትምህርት ቤት እንደዚህ ጉድጓዳቸው ውሃ እናስቆፍራለን ብለን ውሃው ማውጣት ስላልቻለን ምንድን ነው የሚቀጥ የምትፈልጉት ስንላቸው እንደዚሁ አርበኞች አቦከር የሚባል ትምህርት ቤት እዛ የሽንት ቤት የለንም ለተማሪዎች መጠቀቢያ ብለው ስላሉ 3 የወንዶች 6 የሴቶች የሚሆን መጸዳጃ ጉድጓድ ያለው ሽንት ቤት ከእጅ መታጠቢያ ጋር ውሃ ያለው ሰተን አስረክበናል። እና እንደዚህ አይነት ዙሪያ ነው እስካሁን እርዳታ ያደረግነው። ከዚህ በፊትም ለተማሪዎች ኮምፒውተር ሰተናል፣ ለትምህርት ቤቶች ግሎብ ሰተናል። ይህን እስካሁን ያደረግናቸው እነዚህ ናቸው።
እንደው ያረጋችሁት ድጋፍ በተመለከተ በኋላ ላይ መልሼ አንድ ጥያቄ ማንሳት አይቀርም። እንደው ወደ ማህበሩ እንምጣና ድንበር የለሽ የሐረር ልጆች ማህበርስ በዚህ እንግዲህ በውጭ የምትኖሩት በተለይ በዚህ በሰሜን አሜሪካ በአሜሪካና በካናዳ የምትኖሩት ኢትዮጵያውያን የአካባቢ ተወላጆች ናችሁ እና የመሰረታችሁት፣ እንዴት የሀሳቡ ጥንስስ እንዴት መጣ? የአካባቢ መደገፍ በተመለከተ
ማህበሩ ድንበር የለሽ የሐረር ልጆች ከመባሉ በፊት የሐረር አላሙናይ አሶሲሽን ተብሎ ነበርና እዚህ አሜሪካና ኖርዝ አሜሪካ ነገር ነዋሪ የሆኑ ፕሮፌሽናልስ ናቸው ተሰባስበው እንዴት ነው እኛ ብዙ ነገር አልፈን እዚህ ደርሰናል እና ያለፍንበትን ትምህርት ቤት እንዴት ነው የምንረዳው በሚል በዛ ነው ተሰበሰቡት። በ1998 እንደ ፈረንጆቹ አቆጣጠር ተሰብስበው ጌት ቱጌዘር አድርገው ሲላ ትምህርት ቤቶቻችን ድጋፍንስ በሚል ነው። ከዛ ድሮ ገና ኮምፒውተር ባልነበረበት ጊዜ ለቲቲአይ የሚባለው መምህራን ማሰልጠኛ ሐረር ውስጥና መድኃኒዓለም ትምህርት ቤት ሄደው ኮምፒውተር ገንዘብ አሰባስበው ኮምፒውተሮች ገዝተው ሰጥተዋል። እንግዲህ ሎንግ ታይም ጎ ነው። ከዛ በኋላ ግን እንደ ብዙም ሳይጠናከር ቀረና በ2019 አሁንም እንደ አውሮፓውያን አቆጣጠር ተመልሰው ተገናኝተው ይሄን ነገር እንቀጥል ተብሎ እዛኔ ስሙም ተቀይሮ የድንበር የለሽ የሐረር ልጆች ማህበር፣ ምክንያቱም ማንኛውም ሰው ከየትኛውም ዓለም ክፍል ቢሆን በነፃ ከኛ ጋር ሆኖ እንደሚሰራ ኦፕንን ለማለት ነው ስሙ እንደዛ ተሰየመው እና ከዛ ከ2019 ጀምሮ እንግዲህ በየአመቱ አመታዊ ስብሰባ እያደረግን ፈንድሬዝ እያደረግን ናን ፕሮፊት ደግሞ ስታተስም አለን። አሁን በፊት ዝም ብሎ ነበር የሚንቀሳቀሰው፣ በገን ከ2019 ጀምሮ አሜሪካን ሀገር ውስጥ ኦሃዮ ስቴት የናን ፕሮፊት 501c ስታተስ አግኝተናል እና
በትርፍ ያልተቋቋመ ማለት ነው።
አዎ፣ በሌገሊ ተቋቋመ ማለት ነው። እና አሁን እንግዲህ በዛ አሁን ስራችንን እያጠነከርን ሄደናል።
በአምስት ዓመታት ውስጥ ቅድም እርስዎ የጠቀሱልኝን አይነት ድጋፎች በሐረር በተወልዳችሁበት ከተማ ውስጥ ባሉ ትምህርት ቤቶች ይህን ድጋፍ ማድረግ ይችላችኋል። ምናልባት በቀጣዮቹ ጊዜያቶችስ ምንድን ነው ለማድረግ ያሰባችሁት?
አሁን እኛ ዓላማችን ያደገን ሄደን አሁን የፎስተን ሰሃራ ውስጥ ከ26 ተማሪ ትምህርት ቤቶች በላይ አሉ። እና አሁን እኛ ትንሽም የጀመረው 3 ትምህርት ቤት ነው እዚህ እዛ የመረጥን ያደረግነውና አጠቃላይ ያረዳናቸው ትምህርት ቤቶች ከ10 የሚያንሱ ይሆናሉ ምናልባት 8። እና አላማችን ይሄንን በተለየ ትምህርት ቁሳቁስ ደብተር እንሰጣውን እንድል ለመጀመር ሌላኛው ደግሞ ትልቁ አሁን አለ ጥያቄ በየጊዜው ነው እኛ ከሀረር ውስጥ ጥያቄ የሚመጣልን ትምህርት ቤቶች አሉ። በሰመመራን ለኛ ባካቸው ዱን ይላሉ። እና አሁን ማተኮር የምንፈልገው ተማሪዎችን ምገባ ለመጀመር ነው ያሰብን ያለነው። አሁን እርዳታ እንትን ብለን አትሊስት ብዙ ተማሪዎች 2 ቀን ሙሉ ምግብ ሳይበሉ እንትን ይላሉ መተው ክፍል ውስጥ እንትን ይላሉ። በቃ ደክሟቸው የሚመጡና በቃ አትሊስት በቀን አንድ ጊዜ እንኳን እዛው በትምህርት ቤት ውስጥ ተሰርቶ ሩዝም ሆነ ወይም ዳቦም እዛው ወላጆቹ ተባብረው ጋግረው እኛ ፍኖ ድቄት ሰጠናቸው መቀመ ሌላቸው ልጆች ትምህርት ቤት ስናክ እንዲሰጣቸው የሚበሉት ምግብ ወይም ሩዝ እሱን ለማድረግ አሁን ትልቅ ካምፔን ላይ ተነስተናል። አሁን የደብተር ምንሰጠውም አንተን በጣም ለውጥ ነው ያመጣ። አሁን ብዙ ጊዜ እንደዚህ ስናደርግ ከተማ አስተማሪዎች የተሰመመራን ይመጣሉ ነግሩናልና ትንሽ ነገር ነው ለኛ። አሁን እያንዳንዱ ሰው የሚያዋጣው ሜምበርሺፕ በጣም ብዙ እንትን አይደለምና ለልጆቹ ግን ያለው ኢምፓክት በጣም ከፍተኛ ነውና በተለይ ሴት ተማሪዎች እንትን ደብተርና ስክሪፕቶ ሳይዙ ዝም ብሎ ትምህርት ቤት ሲከፈት መተቆጭ ይላሉና አንገታቸው ተሰብሮ አፍረው ተሸማቀው እንትን ይላሉና እንደዚህ አይነት ልጆች ነገ ወደፊት ሀገር እንደሚገነቡ ልጆች እኛ ደብተር ሰጥተን የሚማሩበት ስክሪፕቶ ሰጥተናቸው በስናይ ትልቅ እውነት ነው። ከምንም በላይ ልብ የሚሰብር ነገር ስለሆነ ያለንን ሁላችንም ኮንትሪቢዩት በማድረጋችን በዚህ ሂደት ውስጥ በመካተታችን እኔ በበኩሌ ትልቅ ደስታ ነው የሚሰጠኝ እና ከዚህ የበለጠ ደግሞ ለመስራት የተማርንበትን ያደግንበትን ማህበረሰብ ለመርዳት ነው ከራሳችን ከስራችንም ጋር ሆኖ ቤተሰብም እያለን እየተጣጣርን ለውጥ ለማምጣት ነው አላማችን።
ሁለትበትን አካባቢ የማሰቡ ዞር ብሎ የማየት ሁኔታ ከሚኖረው አስተዋጽኦ አንጻር ከዚህ ጋር በተያያዘ ቀጣይነቶችን በተመለከተ ከእርስዎም ተሞክሮ ተነስተው የሚሉን ነገር ካለ እሱ እንደማጠቃለያ እናድርገው።
እኔ አንድ ነገር እንዳለ ማሳሰብ የምፈልገው በእኛ ሀገር ትልቅ ሊደገፍና ሊበረታታ የሚገባ ነገር ምንድነው? ፊላንትሮፒ ነው። እዚህ ሀገር ገንዘብ በአውሮፓ በአሜሪካ ነገር ትንሽ እንትን ሲኖራቸው ለማህበረሰቡ ይደግፋሉ እና በእኛ ሀገር ይሄ ባህል አልተለመደም እና ይሄንን ማበረታታት ነው ለሌላው ማህበረሰብ ለደሃው መስጠት እጅን መክፈት ለትምህርት ቤትን መደገፍ እንደምናቀው ሀገራችን ደሃ ነች ምንም ነገር የለንምና ሁሉም ነገር ከመንግስት ድጋፍ መጠበቅ የለብንም። ትንሽ ነገር ሁሉም እኛ በቻል ነው ለውጥ ካመጣን ለውጥ እያደገ ለውጥ እንድናመጣ እንችላለንና ሁሉም እንደዚህ አይነት ማህበረሰብን የሚቀየረው ኮሚኒቲው አብሮ አካባቢ ያለው ሰው ይዛተው ላይ ሰው መልሶ ያደገበትን ቦታ ሄዶ ሲጎበኝ ነው ለውጥ ማምጣት የሚችለውና የባለቤትነት ስሜት እኔ ሀረር ውስጥ ተማሪ ነኝና ሀረር ውስጥ ያሉ ተማሪዎች ትምህርት ቤት ኃላፊነት ሰማኛል ለውጥ አመጣለሁ በህይወቴ ብሎ እንደዚህ አይነት መንፈስ ቢኖር በጣም ለውጥ እናመጣለን ጥሩ ነገር ነው ብዬ ነው የማስበው።
እሺ ዶክተር ማሾ በአሜሪካ ድምጽ አድማጮቻችን ስም በጣም እናመሰግናለን።
እኔም በጣም አመሰግናለሁ ስለአክብሮት ስለጋበዝከኝ አመሰግናለሁ።
የተከበራችሁ ተመልካቾቻችን የአሜሪካ ድምጽ የዛሬው ምሽት ዝግጅታችን ይመስል ነበር። አስማማየ ነው በመስተንግዶ በስቱዲዮ ቅንብሩ ደግሞ ንጉሱ ታምሬ አብራናችሁ አመሸን። ጽዮን ግርማዋና አዘጋጇ ነበረች። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።